በትናንትናው ምሽት የተጀመረ ቅንብር ነው። ባለፈው ቅዳሜ በጅጅጋ የደረሰውን የሰው ህይወት የጠፋበትንና ብዙዎችን ያፈናቀለ ዘውግ ለይቶ የደረሰ ጥቃት ምንነት፣ መንስኤና የፌዴራል መንግስቱን ሚና አስመልክቶ ትናንት የተጀመረ ውይይት ነው። ከቅዳሜው ድንገት ሻገር ብሎም በአንድ ወገን ለወራት የዘለቀውን በክልሉ አስተዳደር በደል እየተፈጸመብን ነው በሚል ተደጋግሞ ሲሰማ የቆየ ቅሬታና የፌዴራል መንግስቱ እኮ ጣልቃ ሊገባ ይገባዋል የሚል ጥሪ፣ በሌላ በኩል የፌዴራል መንግስቱን ጣልቃ የመግባት ስልጣን የሚመለከቱ ህገ መንግስታዊ አግባቦች ይዳስሳል። የዚህ ውይይት አዘጋጅና አቅራቢ አሉላ ከበደ ነው። አሉላ በትናንቱ ዝግጅት መጨረሻ ለህግ ባለሙያው በሰነዘረው ጥያቄ ይሆናል የዛሬውን የሚጀምረው። የተወያዮቹን ማንነት ለማስታወስ ግን ራሳቸውን ያስተዋውቁና ከዚያ በኋላ ወደ ውይይቱ እናልፋለን።
ስሜ አሊ አፍ አሊ ይባላል። ከሶማሌ ክልል የቀድሞ ፓርላማ አባል ነበርኩ። አሁንም ደግሞ ለሶማሌ ክልል ያለው ችግር የሶማሌ ህዝብ ለመዳን ተነስቶ የተቋቋመበት መድረክ አፈ ጉባኤ ነኝ።
እኔ ዶክተር እስማኤል ቆዳህ ነው የሚባለው። እዚህ ኖርዝ አሜሪካ ነው የሚኖረው። የእኛ ድርጅት ኢትዮጵያን ሶማሌ ካውንስል በሸንጎ ለኦልሞስት 20 ዓመት በዚህ በአክቲቪስት ስራና በሌሎች ሲቪክ ሶሳይቲ ስራ ላይ ነው ሊቀመንበር ነኝ።
ሙልጌታ አረጋዊ የህግ ባለሙያ ነኝ።
ቀደም ብሎ ከቀረቡ ሀሳቦች ጋር ለማዛመድ ተጨባጭ ለማድረግ አንድ ጥያቄ ላስከትል። አቶ ሙሉጌታ፣ በተደጋጋሚ ቅሬታዎች ቀርቦ የነበረበትን የዜጎች መብት እየተረገጠ ነው፣ በደሉንም አድራሹ የክልሉ አስተዳደር ነው የሚለውን አሁን በውይይቱ የሚሳተፉ ወገኖችም ቅሬታውን ከሚያሰሙት ውስጥ ናቸው። እንዲያውም ዘግይቷል። ቀደም ብሎ ዶክተር እስማኤል እንዳቀረቡት በተጨባጭም እንደታየው አብያተ ክርስቲያናት ተቃጥለዋል፣ የዜጎች ህይወት ጠፍቷል፣ ዝርፊያ ተፈጽሟል። እነኚህ ሁሉ ጉዳዮች የታዩ ናቸው። የትኛውም ወገኖች አላስተባበሉም። በደል ፈጻሚው የክልሉ አስተዳደር ያ የመብት ጠባቂው አካል ሆኖ በሚገኝበትስ የፌዴራል መንግስቱ በዚህ አይነት ሁኔታዎች ውስጥ ምንድን ነው ማድረግ ያለበት?
በኢትዮጵያ ህገ መንግስት መሰረት የአንድ ክልል ነዋሪዎች ወይም ዜጎች ሁለት ክልላዎች አሏቸው። በመጀመሪያ ደረጃ የክልሉ ነዋሪዎች እንደመሆናቸው ክልሉ ህገ መንግስታዊ መብታቸውን የማስከበር ግዴታ አለበት። በሁለተኛ ደረጃ ደግሞ ፌዴራል መንግስቱ ለፌዴራል መንግስት የማንኛውም ኢትዮጵያዊ መብት መከበሩ ማረጋገጥ ስላለበት የአንድ ክልል ነዋሪዎች ወይም ዜጎች መብት ሲጣስ ፌዴራል መንግስቱ መብቱን የማስከበር ግዴታ አለበት። አሁን ኢትዮጵያ ውስጥ ያለው ችግር ምንድን ነው? መጀመሪያ ህገ መንግስቱ በተግባር ሲታይ እንዴት ነው? ህጉ ምንድን ነው የሚለው አንድ የክልል መንግስት ክልል ውስጥ በሚኖሩ ዜጎች ላይ የሰብአዊ መብት ጥሰት ሲፈጽም ይህ ፌዴራል መንግስቱ ክልል ውስጥ የመግባት ህገ መንግስታዊ መብቱ የተጠበቀ ነው ይላል። ሰው እኔ እንደሚገባኝ ህጉ በጣም ግልጽ ነው። ያቀረብካቸው እንግዶችም እንዳሉት በጣም ከባድ የሰብአዊ መብት ጥሰት እንደነበረ ነው የሚያሳየው። አሁን የፌዴራል መንግስቱ ለምንድን ነው ያልገባው? በሰዓቱ ሁለት ነገር ማድረግ ይችል ነበር። አንድ፣ የክልሉ መንግስት እነዚህ ነገሮች እንዲያስቆም እና የዜጎች መብት እንዲከበር እንዲያደርግ ሞቶት ይችል ነበር። የክልሉ መንግስት ያ ማድረግ የማይችል መሆኑ ሲያይ ደግሞ ፌዴራል መንግስቱ በቀጥታ መግባት የሚችልበት ከዚህ በፊት የጠቃቀስናቸው የህግ አስቻይ አንቀጾች አሉ ህገ መንግስቱ ውስጥ። ያ ለምን እንዳልተደረገ በጭራሽ የሚገባ ነገር አይደለም። ሌላው እስካሁን እስከዛሬ ማለት ነው የፌዴራል መንግስቱ ባለስልጣናት ለምን እስካሁን ይህን ጥያቄ መመለስ እንዳልቻሉ፣ ምክንያቱም የኢትዮጵያ ህዝብ አሁንም በህግ የተሰጠው መብት አለ። ነጻ ኢንፎርሜሽን የማግኘት መብት አለው። መንግስት የመንግስትነት ስራውን ሲሰራ ህዝቡን የማስታወቅ በየጊዜው የመንግስት ባለስልጣናት ምን እየሰሩ እንደሆነ በየቀኑ የማስረዳት ግዴታ አለበት ይላል አሁንም ህገ መንግስቱ። ይህ የሶማሊያ ችግር ከተፈጠረ ጊዜ ጀምሮ እና መከላከያ ሰራዊት ከመግባቱና ገባ ከተባለ በኋላ ያለው ምሳሌ ጄኔራሎች ቀርቦ ሲናገሩ ሰምቻለሁ። እስካሁን ያላየሁት ኢትዮጵያ ውስጥ ምንድን ነው አሁንም ያስተገለጸው ነገር ለምን ዘገየ የፌዴራል መንግስት? የሶማሌ ህዝብ በተደጋጋሚ እንደተነገረው ብዙ ጭፍጨፋ እንደደረሰበትና ብዙ አቤቱታ ቀርቦ አድማጭ እንዳጣ ነው። እና የክልል መንግስቱ ችግሮች መቅረፍ የሚችልበት ደረጃ ላይ የነበረ አይመስልም። ከምስክሮቹ እንደሰማ ነው ሁኔታዎች እንደዚህ በሆኑበት የፌዴራል መንግስቱ ለምን እንደዘገየ ስላላብራራ የተለያዩ መላምቶች ይቀርባሉ። እነዚህ መላምቶች ደግሞ አደገኞች ናቸው። ሁሌ እንደዚህ አይነት ውዥንብር ሲፈጠር መንግስት ትክክለኛውን መረጃ ካልሰጠ ሰው የየራሱ መላምት ስለሚፈጥር መላምቶቹ ደግሞ ለተጨማሪ ግጭት ነው የሚዳርጉት እና በጣም አደገኛ
ክፍተት ይፈጠራል። አደገኛ ነው ብለዋል አቶ ሙልጌታ። የመንግስትን ምላሽ የምናቀርብበትን ጥያቄያችን እንቀጥላለን። መልስ እንዳገኘንም እናስተናግዳለን። ወደ ዶክተር እስማኤል ሻገር። ዶክተር እስማኤል በጊዜና በአፋጣኝ እርምጃ ባለመውሰዱ የተከሰተ ነው፣ እንዲህ ያለው ነገር እንዳይደርስ ጠይቀን ነበር ብለዋል። ቀደም ብለው የህግ ባለሙያ የሰጡትን ማስተያየት ተመልክተዋል። የፌዴራል መንግስቱ የዜጎችን መብት የማስከበር ኃላፊነት ያለበትን ያህል የክልሎችን ህጋዊ ህልውና ላለመጋፋት የሚደረገውን ጥንቃቄ ማስፈላጊነት አቶ ሙልጌታ ገልጠዋል። ዶክተር እስማኤል ምን ይላሉ?
ትክክል ነው፣ ግን ይሄንን ነገር ቅድም እንዳልኩት እኮ ይሄ ሁሉ አውሎ ንፋስ እዛ አካባቢ ከመድረስ ከሱ በፊት እዛ እኮ የነበረው ሁኔታ ትንሽ እንኳን ቅርታ አድርግልኝና ወደ ኋላ ብመለስ ልዩ ፖሊስ የሚባል ዛሬ የወንበዴዎች የወረበላዎች ገዳዩ የተፈጠረው እኮ ከዚህ በፊት የነበረው ስርዓት ምንድን ነው ያደረገው? የእኛን የሶማሌን ህዝብ ይሄ ሰውዬ በተለይ የዚህ 10 ዓመት እዛ ስልጣን ላይ የነበረ ጊዜ እንደፈለገ ነበር የሚገለው። እኛ ስንጮህ ማንንም አልሰማንም። ከዛ በኋላ ምንድን ነው ያደረጉት? ልዩ ፖሊስ የሚባል አድርጎ ህዝቡ ላይ በቃ ኢንግሬሽን የተደረገው አሁን ቅድም እንዳልኩት። አሁን እኮ የቄሮ የፋኖ ሌላውን ነገር ሲነሳ ነው። አሁን ግን የምንጠይቀው መሰለ የሆነ ሆኗል። አሁን ግን ከዚህ ለምትመጣው ለወደፊቱ ምን አይነት መፍትሄ ነው የሚያስ ለእኛ እንደሚመስለን መፍትሄው ምንድን ነው? እሱ አሁንም የእሱ አይነት ነጸብራቅ እዛ ላይ ማስቀመጡ ሳይሆን ትክክለኛው እስከ 2020 ላይ የሚመጣውን ኤሌክሽን ሌሎቹ እድል እንዲሰጣቸውና የተለያየ እዛ ያሉት ፓርቲዎች ይሄ በጎሳ አዘል ሳይሆን ይሄ ኤትኒክ ፖለቲክስ ሳይሆን እሱ እንደሚያስፈራራው አርቲክል 39 ቆርጣለሁ ምናምን ሳይሆን ከዛ የወጣ ትክክለኛውን ኢትዮጵያዊነት እዛ የሚንጸባረቅበት እድል ለህዝቡ ቢሰጥ ይሄ ነው አቤቱታችን።
መልካም። ቀጣዩ መፍትሄ ምንድን ነው? በዝርዝር እንሄድበታለን።
አቶ እስማኤል እንዳለው
እሺ፣ አቶ አሊ
ሶማሌ ክልል የመጨረሻ 10 ዓመታት ወይ 8 ዓመታት የነበረው ችግር ኢትዮጵያ ውስጥ ያለው ሰው ሁሉም ያውቃል። ይህንም ደግሞ ችግሩ ከየት ነው ስንጠይቅ ሀረር የነበረው ጀነራሎች ነው ዋናው። አዚ አመጣቱ መጀመሪያ የሶማሌ ህዝብ ሳይሆን ከጀነራሎች ነው
ጀነራሎቹን የመጣው። መልካም። ግምታዊ አስተያየቶችን ላለመውሰድ ይልቁንም ደግሞ ተጠያቂዎቹ በአግባቡ መልስ እንዲሰጡ መንግስትን በዚህ ጉዳይ ላይ በግልጽ እና በተጨባጭ የሚሰጠውን መልስ ለማካተት እንሞክራለን። አቶ አሊ አፊ አሊ፣ ዶክተር እስማኤል ኢብራሂም፣ አቶ ሙልጌታ አረጋዊ፣ አቶ ደምሰው በንቲ፣ ውይይቱ ይቀጥላል። ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ለአሁኑ
እኛም እናመሰግናለን በጣም።